ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። እንስተልኝ እንደምን አመሻችሁ ቋድማጭቻችን። ዛሬ ሰኞ ጥቅምት 28 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ጥቅምት 28 ቀን 1070 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
በቅድሚያ ዜና በማስከተልም ከዝግጅት ክፍላችን የቀረበውን የዕለቱን ሐተታ እናሰማለን። ከዚያም አምሮ በለጠ ሽግግርን አስመልክቶ በመጨረሻም ህይወት አሰፋ ለከቲያጣ የዋህነት ውሉ አድሮ ጅልነት በሚል ርዕስ የላኩልንን ጽሑፍ የመጀመሪያ ክፍል አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
በአሰሳ ከተማ የስልክ አገልግሎት በመቋረጡ ምክንያት ንጹሃን የአገር አጥሾች ጥቃት ሰለባ እየሆኑ እንደሆነ ተረጋገጠ። በአሰሳ ከተማ በባምቢሲ ወረዳ የሚኖሩ ነዋሪዎች እንደገለጹት ከጥቅምት 24 2015 ዓመተ ምህረት ጀምሮ የስልክ አገልግሎት በመቋረጡ ምክንያት ለአሸባሪው ኦነግ ቡድን ተደጋጋሚ ጥቃት ተደርገዋል እየተደረጉም ይገኛሉ። በተለይም ከምራብ ወለጋ ዞን ባምቦ ገምቤል ወረዳ በማነሳቸው ብቻ ከቀያቸው ተፈናቅለው በባምቢሲ ወረዳ ብቻ የተፈለሉ ከ12000 በላይ በዘረኞች ተፈላጊ ንጹሃን ለከፍተኛ ጭንቀት ተዳርገዋል። በምራብ ወለጋ ዞን መነሲቡ ወረዳ በመንዲና አካባቢ የገባው የኦነግ የሽብር ቡድን አሁንም በጦርነቱ እንደገፋበት መሆኑን አስታውቋል። በባምቢሲ ወረዳ በመጠለያ ካምፕ የሚኖሩ በሺ የሚቆጠሩ ንጹሃን በበኩላቸው በኦሮሞ ድንበር በሁለት ግንባሮች ጦርነት ስለተከፈተብን ኔትወርክ ስለተዘጋብን ድምጽ ሆኑን የሚል መልእክታቸውን አስተላልፈዋል። አሸባሪው የኦዴድ ኦነግ ኃይል ነቀምት ከተማ ውስጥ መግባት ተነገረ። ከምራብ ወለጋ የተነሳው የኦሮሞ ነጻ አውጪ ሰራዊት ኦነግ ያለምንም እንከን ይዞታውን በማስፋት ዛሬ ጠዋት በምስራቅ ወለጋ ገብቶ ነቀምቴን መቆጣጠሩን ከስፍራው የሚወጡ ተንቀሳቃሽ ምስሎች ያሳያሉ። ኦሮሞ መሩ አገዛዝ ግን የኦነግ ጉዳይ እንዲወራ አይደለም እንዲተነፈስም አይፈልግም። ለአገዛዙ ያደረት ወዳም አክቲቪስቶችም ሆኑ ጋዜጠኞች ፖለቲከኞችም የስልጣን ፈፋሪ የገንዘብ ብጣቂ ለወዳቸው ስላደሩ ምንም አይነት ድምጽ ከመሆን ተቆጥበዋል። የኦሮሞ ልዩ ኃይሎች ከፉምሳ ሞረዳ ካምፕን በመልቀቅ ኦነግ ሙሉ በሙሉ እንዲገባበት አድርገዋል። በከተማው ስታዲየም አካባቢ የሚገኘውን ኤፍኤም 96.1 ሬዲዮ ጣቢያም በአሸባሪው ኃይል ቁጥጥር ስር ገብቷል። እንደ አካባቢው ነዋሪዎች ገለጻ ያገዛዙ ኃይሎች ያለ በቂ መከላከል ነው ትላንት ከተማዋን ለወራሪ አስረክበው የወጡት። ኦነግ የተባለው ንጹሃንን የሚጨፈጭፍ ታጣቂ ቡድን ከሌሊት ጀምሮ ከተማዋን ይዟል። በከተማዋ የሚገኙ 10 ባንኮችንም ዘርፏል። እነዚህን ባንኮች የዘረፈ ሲሆን በርካታ ተቋማትን በነጻነት እያወደመ ውሏል። ይህ ሁሉ ግፍና ጭቆና አሰቃቂ ነገር ሲፈጽም ግን በአገዛዙ በኩል የሚከለክል ወይም ደግሞ መጥፎ ምላሽ እንዳልጠበቀውና ይልቁንም በነጻነት ዘርፎ የሚፈልገውን ነገር ሁሉ ይዞ ወደ ጫካ እንዲገባ ፍቃድ የተሰጠው መሆኑንም ለማወቅ ተችሏል። ያገዛዙ ቁጥረኛ ሚዲያዎች ደግሞ የኦሮሞ የኩታ ገጠም እርሻን እያስጎበኙ ነበር። ሰሞኑን ኦነግ ጀዋርን ጨምሮ የፕሪቶሪያውን ስምምነት እንደሚቃወሙና ኦነግ መካተት እንዳለበት ሲጮሁ እንደነበር የሚታወስ ነው። በሸዋ አንዳንድ ወረዳዎችን ኦነጎች ማስተዳደር ጀምረዋል። በዶክመንታሪ ፊልም ጮቤ የሚረግጠውን እና የገበሬ እርሻ መጎብኘትን እንደ ስራ የሚቆጥር ያገዛዙ ካድሬ ሌላ ዓለም ውስጥ ገብቷል። እንደሚሰማው መከላከያው ከኦነግ ጋር አይዋጋም፣ ልዩ ኃይሉ ደግሞ ኦነግ ስለሆነ ሆን ብሎ ይሸሻል። ኦነግ ወደ አዲስ አበባ ጉዞውን ቀጥሏል። ምናልባትም አምቦ ሲደርስ ወይ ድርድር ይባላል፣ አሊያም ደግሞ ኮሎኔሉ ጦር ሜዳ ዘምቶ ኦነግን ደምስሶ ህዝብ ላይ ድራማ ይሰራል የሚል ሐሳብ ከመሆራን እየፈለቀ ነው። በጊምቢ ወረዳ ነዋሪ የሆኑ ከ3000 በላይ አማራዎች ሰሞኑን በኦነግ ተፈናቀሉ። አሸባሪው የኦነግ ቡድን ከነቀምት ወደ ምዕራብ ወለጋ ዞን ጊምቢ አሰሳና አንገር ጉትን የሚወስዱ መንገዶችን ከጥቅምት 21 2015 ዓ.ም ምረት ጀምሮ በመዝጋት የተለያዩ የወረዳ ከተሞችንና ቀበሌዎችን በመቆጣጠር ላይ መሆኑን መዘገባችን የሚታወስ ነው። በሽብር ቡድኑ ከተያዙ አካባቢዎች መካከል ከምዕራብ ወለጋ ዞን የመንዲ ወረዳና ቂሊጡ ቀራ የተባለ የገጠር ከተማ ከጊምቢ ወረዳ ጆገር ጨፌ እሁድ ገበያ አካባቢ ማርችና አባሲን የተባሉ አካባቢዎችንም ጨምሮ መውረሩን ተገልጿል። እነዚህና ሌሎች በርካታ አካባቢዎችን የተቆጣጠረው የኦነግ ቡድን በጊምቢ ወረዳ ሰኔ 11 2014 ዓ.ም ምረት በአማራው ላይ ከፍተኛ ጭፍጨፋ የፈጸመበትን የሶሊን ቀበሌ ለመቆጣጠር በቅርብ ርቀት ጆገር ላይ እንደሚገኝ ታውቋል። የተደቀነውን ስጋት ተከትሎም ከ3000 በላይ አማራዎች ተፈናቅለዋል። የችግሩ ሰለባ ተፈናቃዮችም ቦታቸውን ለቀው አርጆ ጉደቱ የገቡ ቢሆንም የሚቀበላቸው አካል ባለመገኘቱ በጎዳናና በየበረንዳው እየተንከራተቱ እንደሚገኙም ከስፍራው የደረሰን መረጃ አመለክታል። በምዕራብ ወለጋ ቶሌ ቀበሌ በርካታ ንጹሃን የደረሱልን ጮህ እያሰሙ ነው። በኦሮሞ አካባቢ ቶሌ ቀበሌ በሚኖሩ የአማራኛ ተናጋሪዎች ላይ አሸባሪው ኦነግ ከበባ ያደረገባቸው ሲሆን የሚመለከተው አካል የሚቻለውን ሁሉ አድርጎ ሕይወታቸውን እንዲያተርፍላቸው ተማጽነዋል። እንደ አይን እማኞች ገለጻ አሸባሪው ኦነግ ከበባ የፈጸመባቸው አካባቢው ላይ የነበሩ የፌደራል ፖሊሶች በአገዛዙ ውጡ መባላቸውን ተከትሎ መሆኑን ገልጸው በዛሬው ዕለት የንጹሃን ንብረት እየወደመና ዘረፋ እየተፈጸመበት መሆኑን ተገልጿል። በመጨረሻም በቶሌ ቀበሌ በአራት አቅጣጫ ተከበን መሃል ላይ እንገኛለን ያሉት የችግሩ ሰለባዎች የተደቀነብን እልቂት ከመፈጸሙ በፊት የሚመለከተው አካል በአስቸኳይ ይድረስልን ብለዋል። በአርሲ ዞን በጀጅ ወረዳ የሶስት ወር ህጻናትን ጨምሮ 9 አማርኛ ተናጋሪ ንጹሃን በኦዴድ ኦነግ ኃይል መገደላቸው ተነገረ። በኦሮሞ በአርሲ ዞን በጀጅ ወረዳ ምንበሬዎች የምትባል ቀበሌ የሶስት ወር ህፃን ጨምሮ 9 ኢትዮጵያውያን በዘግናኝ ሁኔታ በኦዴት ኦነግ የግንጠላ ቡድን ኃይል ተጨፍጭፈው መገደላቸውን ለማወቅ ተችሏል። በአጠቃላይ ግን ሙሉ ኦሮሞ በጦርነት እየታመሰና ከኦሮሞዎች ያሉ ንጹሃን ላይ ያነጣጠረ ጭፍጨፋ እየተካሄደ አገዛዙ ምንም አይነት ምላሽ አለመስጠቱን በርካቶችን አሳዝኗል። በተለይም ደግሞ ተወካይ የሌለው የአማራ ህዝብ የሚጮህለት የሚደርስለት አጥቶ በየቀኑ የዘር ማጽዳት ወንጀል በኦነግና ኦዴድ እየተፈጸመበት ይገኛል። አሁን ላይ ከመቼውም በላይ የግንጠላ ቡድኖች ጥምር ጦር የሚሉት የኦዴድ ኦነግ ኃይል አራቱንም ወለጋና አራቱንም የሸዋ እንደመቆጣጠር ተቃርቧል። አስቸኳይ ህዝባዊ ውግዘት ካልተደረገ ዛሬ ሻርፑ ደምቢዶሎ ጊምቢ ዋና ዋና ከተሞችን ሊይዝ እንደሚችልም ተመላክቷል። በየጊዜው በሽራ እየተነጠቀን እኛም በዝምታ እየተባበርን ያህል እየመሰለ 20 ወጣት ታስረው ቀላል የማይባሉ ጀግኖችን እየተነጠቀን እስከ መቼ ነው የምንቀጥለው የሚል ወኔ መኖር እንዳለበት ለሰፊው ህዝብ መልእክት ተላለፈ። እስከ መቼ እንሞታለን? እስከ መቼስ ሞታችንን ቁጭ ብለን እንጠብቃለን ብለዋል። ከሚወዱት ውድ ህይወታቸው መስዋዕት አድርገው ከሚወዱት ቤተሰብ በላይ ህዝብን አስፈልጠው የሚታገልልንን ጀግኖችን ሲታሰሩ ዝም ሲገደሉም አሁንም የዞንጀር ውስጥን ብለን ተከተኛን ደጀን መሆን እስከ መቻቀተናል በማለት ራሳችንን ካልጠየቅን በስተቀር አገዛዙ ዛሬም መቃብራችን ላይ መጨፈሩ አይቀርም ብለዋል። በአንድ ወቅት ኮሎኔሉ ኦሮሞ ኦሮሞን አይገልም ብሎ ነበር። ነገር ግን አማራ አማራን ይገላል የሚል አዲስ ልምድ በተጠና ሁኔታ እንዲስፋፋ የአማራ ልዩ ኃይልና የመከላከያ ልብስ የለበሰ የራስን ወታደር አስገድቶ አሳስሮና አስገድሎ አማራው ነው አማራውን የሚያስረው እና የሚገድለው ብሎ እርስ በርስ ለማቀቃር በትግራይና አማራ ማከለ እልቂትና ጥላቻ እንዲፈጠር እንደሰሩት ሁሉ አሁን በአንድ አማራ ማከለ ከፍፍል እንዲፈጠር ኮሎኔሉ አበክሮ 24 ሰዓት ይሰራል። ስለዚህ ለነቃና ለናከሽፍ ይገባናል የሚል ጠቅለል ያለ ህዝባዊ መልእክትን ተላልፏል። አክለውም ያማራውን ሞት መፈናቀል መገፋትና ፖለቲካዊ ውክልና ማጣት የሚታገሉለት ልጆችን በሾች በመታሰራቸው ትግሉን ህዝባዊ በማድረግ አብዮትና አምቢተኝነትን በማቀጣጠል እንታገላለንም ብለዋል። ሁሉም አማራ የትግሉ አካል በመሆን ነጻነቱን እንዲያውጅ ዝግጁ ይሁን የሚል መልእክትም ለህዝብ ተላልፏል። ለሰዓቱ የነበረን ዜና ይህንን ይመስል ነበር። ቀሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋር አብራችሁን ቆዩ።
ናቢየ ሳይ ሰማይ ደፈረሰ ወደም ጻር ከተሉ ምድሬና ታወሰ አገሬ ትዝታሽ ለከሰ አገሬ ትዝታሽ ለከሰ የጎዳራው አፈር ተደርና ሸዋ ይቆረቆራል ወይኔ መንገድዬ የባይተዋር እንባ እንዲቀደቦ ይመለስ ካገሩ ይታረካዋ
የሰኞ ጥቅምት 28 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። አንድ ቀን ቢስቱ አመት ይጸጸቱ። እየሆነ ነው እንደገና። ኮሎኔሉ ከግብጹ አልሲሲ ጋር ሊሞዳሞድ ተነስተዋል። ብዙሃኑ እየተቹት ያሉትን የደቡብ አፍሪካ ስምምነት ፊርማ ተአምር ነው ለለውጥ አስፋልት ሆኖልናል ብሎ ከወዲሁ ሊምልም ሊገዘትም ተነስተዋል። እንዳልነውም በአገዛዙ የተገዙ መገናኛ ብዙሃንና ጫፋሪዎቻቸው ድል ተገኘ በሚል በባድሜ ጊዜ አልጀርስ የሸጡንን አደናግረው ሊያሳምኑን እንደጣሩ ልፍለፋውን ጀምረዋል። ጉቦውም ተጀምሯል። አዳጊ አገሮችን በማደናቀፍና በመበዝበዝ ዝነኛ የሆነው የአሜሪካ ተቋም IMF አግዶት የነበረውን ሰርዞ ለኮሎኔሉ አገዛዝ በአዲስ መልክ እርዳታም ብድርም ዝግጁ መሆኑን ገልጿል። ሻቢያ ለሩሲያ የጦር ሰፈር በኤርትራ እሰጣለሁ በማለቱና የዩክሬንን ጦርነት በተመለከተ ሩሲያን በመደገፉ ሩሲያ ከሻቢያና ከአገዛዙ ጎን እንጂ አሁንም ከኢትዮጵያ ሕዝብ ጎን መቆም አልቻለችም። ይህ በእንዲህ እንዳለ ሐራሬ የተወሸቀው ኮሎኔል ለአራት ኪሎ ኮሎኔል ደውሎ በስምምነቱ እንኳን ደስ አለህ አለው የሚል ያልተጣራ ወሬ እየተናፈሰ ነው። ቢለው አይገርመንም። ምን ከምን አብራዝግም አይደል ነገሩ? የደቡብ አፍሪካውን ስምምነት የደገፉት አብዛኛዎቹ የሀገራችን ጣላቶች ናቸው። አሜሪካ፣ የአውሮፓው ማህበር፣ ኖርዌይ ወዘተ ላይ ከአሜሪካ ሚኒሶታ ኮሎኔሉ አዲስ አበባ ያመጣው ዘረኛ ባለመንጫም ድጋፉን ሰጥቶ ሸኔ ተብየውና ራሱም በመሰል ድርድር እርቅ እንዲወርድላቸው ጠይቋል። ባለመንጫው በወዳጁ ኮሎኔል ታስሮ ተፈቶ ወደ አሜሪካ የተመለሰ ሲሆን ቀሮነኝ ብሎ የኦሮሞን ህዝብ ትግል ያጣመመና ለብዙ አማራዎች መፈናቀልና መገደልም ምክንያት የሆነ አማራና ክርስቲያንን ማረድ ይገባል ሲልም የተደመጠ ነው። ለሀገር አንድነት ጠንቅ በመሆኑና ለአረብ አገዛዞች ለሃይማኖት አክራሪዎች ተገዢ ሆኖ ከብሮ ለህዝብ ፍጅት ተጠያቂ በመሆኑ ህዝብ እንደጠየቀው ለፍርድ መቅረብ ሲገባው ከዘረኛው ኮሎኔል ጋር ጸረ ኢትዮጵያነትን በመጋራታቸው በነጻ ተለቆ አገራችን ላይ አሁንም ተንኮል እየሰራ ነው። ኖርዌይ፣ ስዊድን እና እንግሊዝ በተለይ የቆዩ የኢትዮጵያ ጣላትነታቸውን በማጽደቅ የተፈረመው ስምምነት ደጋፊነታቸውን ገልጸዋል። ከዚህ ስምምነት ለነሱ ይሆን እንደሆን እንጂ ኢትዮጵያ ምን አገኘሽ ብንል መልሱ ዜሮ የሚል ይሆናል። ቀበጥ ወያኔዎች ግን ስምምነቱ ጎዳን ብለው ሲያማርሩ ተደምጠዋል። ወረው ዘርፈው የነበሩትን የአማራ መሬት አገዛዙ መልሶልናል ቢሉም አላረካቸውም። ህዝብ ያስመለሰውን መሬት እንደማይለቅ ስለሚያቆ እንጂ ኮሎኔሉማ ፋኖን እያጠቃና ዝርፊያቸውንም ቀጥሉበት እያላቸው ነው። የወያኔ መንኮታኮት ሲጀመር እኛም ከህዝብ ጋር አንድ ሆነን ያስተጋባነው የሽግግር ሂደት ይጀመር እውን ይሁን መፈክር የወያኔ ህገ መንግስት ተብዬ ሰነድ ይሰረዝ ይሻር የሚለውን ዋና መፈክር ያቀፈም ነበር። ኢትዮጵያን በክልል የሸነሸነና የህዝብን መብት የተጻረረ ህዝብ አውንታ ያልሰጠው ህገ መንግስት ሊባል አይችልም ሲባል 27 ዓመታት አልፈዋል። ፍትሃዊ ሽግግር ካልመጣ ካልተደረገ የወያኔ አገዛዝ ህግ መዋቅር ካልፈረሰ ካልተሰረዘ ለውጥ ዘበት ነው የተባለውን በመጻረር ዘረኛው ኮሎኔል እኔ አሻግራለሁ ብሎ የትዕቢት ንግግር ካሰማ በኋላ የምን ሽግግር የምን ህግ መሰረዝ መደመር ብልጽግናን ባልኩት ወደዳችሁ ጠላችሁ ተነጉዳላችሁ ብሎ አምባገነንነትን አስፍኗል። ከወርወር ከአመት አመትም የባሰበት ዘረኛ መሆኑን አስመስክሯል። አማራውንና አፋሩን ሌሎችንም ፈሽቷል አስፈጅቷል። ይህን ሊክድ የሚችል ከሐቅ ጋር የተጣላ ብቻ ነው። ወያኔው አቡን አሁን ገና ተመቸኝ ብሎ ለስምምነቱ ድጋፍ ሲሰጥ ህዝብ ሲታረድ ግን ትንፍሽ ሲልም አልተደመጠ። ወያኔ ወያኔ ነውና አሜሪካ የዓለም ጤና ድርጅት ሹም ያደረገችው ህግ ጥሶ ነጋጠባ ዘረኛ ድጋፉን ለወያኔ ሲሰጥና ለትግራይ ሲያሰማ ለአንዲት ግማሽ ቀንም ግን አፋሩ አማራው ተፈጀ ህዝብ ተፈናቀለ ተራበ ሲል ተደምጦም አይታወቅ። ዘረኞቹን ጸረ ኢትዮጵያ ስምምነት በመደገፍ የወያኔ አጋሮች በሞላ ደዋል ተባለ ዴቪስ ሁሉም እያናፉ ናቸው። ኢትዮጵያ ግን እንኳን ባዕዱ ዜጋንን ባይ ምሁሮቿም ሳይቀሩ በይፋ ከብተዋት ራሳቸውን ባሰቃቂ ደረጃ አስገምተዋል። እነማን ብሎ የሚጠይቀን አይኖርም። እነ ክህደቱም በየፊናቸው የማያውቅ ዜጋ የለምና ተንኮለኛ ናቸው አርቃችሁ ቀበሯቸው በተባለው መንፈስ ወያኔን ገርሎ መቅበር እንጂ ለከፍ ለቀቅ አያዋጣም ተብሎ ነበር። ኮሎኔሉ ይኸው ከመቃብር ጉድጓዳቸው እንዳይገቡ ታድጓቸው ጊዜ ገዝተው ሊጨፍሩብን እንደ ጋና አጆሃ ሊባባሉብን ተዘጋጅተዋል። የሰማያትን ደም የከንቱ አድርገውታል አገዛዝ መንግስት ነን ባዮቹ ከሃዲዎች። ያን ሁሉ ህይወት ለሀገር ብሎ የገበረውን ወገን ሰማዕት ማንስ ሊታደገው ነው? ማንስ ሊያቋጥረው ነው? ባይናችን ስር ነቅተን እያየን ገጣሚው የፈረደበት አማራ ያለው ላይ አፋሩ ላይ ጌዲዮው ላይ ወዘተ የጥቃት ዘመቻ የፍጅት ሴራ ሲጎነጎን ዝም ብሎ ማይበት ላይበቃ ነፍሰ ገዳዩን ማወደስ መደገፍ የትላንቱን ፈርጣጭ ሽብርተኛ ኮሎኔል
ፈርዶበት አማራ አረ ያገር ያለ አረ ወገን ያለ እጁ መጋብጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለህዝቦቿ ፍቅር ህይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከመድሯ በደሙ ለውሶ ነገሩንና ላምባሉ አለበት ኩበት ይወቃል አማራው ግፍ ያደረበት አይሆንም በሉልኝ በፍጹም በፍጹም እንብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጥቶች አይደለንም የለንም ሌላ ነገር ፈርዶበት አማራ ምንድነው ጥፋቱ ለሁሉም ሃይማኖት ራሱ መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማይጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኖራቱ ድናት አገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከመቼ ድረስ በስሙ ተሳቆ በመከራው ታንቆ እንብኝ የሚል ጠፍቶ የዘረኛ ስርዓት በሀገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ አይ አንቺ ማማ አንቺ እናት ሀገሬ ዜጎችሽ አለቁ ታዛዥ ሆነሽ ላውሬ ሰው ለሞይ ባገር እንብኝን የሚያጣጥቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩናት አገሩናት ክብሩ ለሰንደቅ ዓላማው መሞቱን መኖሩ ባለ አልደራደር ኢትዮጵያን ለባዕድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገርም ብኝን የሚያጠብቅ ስቃይን ለመጣሉ ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬው ሀዲያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ክንዱን አጠንክሮ ይህንን የግፍ ስርዓት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ይያደር ፍንቅልቅል ይወጣል ይሰደዳል ከሀገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በላይ ሀገር ሰው ወተት ሸፈታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈራ ለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቅል ወጥቶ የሚባረርበት እያየ በቁም ይሸለትበት ስራቱ ባመጣው መከራና ጣጣ እኮ ምን ባጠፋ ማራው ይቀጣ አረ ሀገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በል ያገር ሰው አዛውን ትሞጣት እንብኝ በል ኦሮሞ እንብኝ በል ኩናማ እንብኝ በል ጉራጌ እንብኝ በል ሲዳማ እንብኝ በል አፋሩ እንብኝ በል ሀዲያ እንብኝ በል ጋምቤላ እንብኝ በል ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የናት አገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ ፈርዶበት አማራ
Yeah. አድማጮቻችን በማስከተል አምሮ በለጠ ከአዲስ አበባ የላኩልንን ጽሑፍ እናሰማለን። ሁሉን አሳታፊ የሽግግር መንግስት ምስረታ የኮሎኔሉን ኦሮሞማ ኢትዮጵያን ያፈርስ እንደሆን እንጂ የኢትዮጵያውያንን ኢትዮጵያ ይታደጋል እንጂ አያፈርስም። ኮሎኔል አብይ የወያኔ የማደጎ ልጅ ነው። ኮሎኔሉን ከማመን ከተራራ አናት ላይ የሚንገዋለል ጉምን ለመጨበጥ መሞከር ይቀላል። አብይ ዴሞክራሲያዊ ለውጥ ያበጣል ብሎ መጠበቅ ከምድረ በዳ ላይ ጤፍ ዘርቶ ምርት ከመጠበቅ የተለየ አይሆንም ወዘተ የሚሉ መልእክቶች ከአራት አመታት በፊት የበርካታ አገር ወዳድ ኢትዮጵያውያንን ጩኸት እንደነበር አስታውሳለሁ። ሰሚም አድማጭም አልተገኘም እንጂ ኮሎኔሉ በዘረኝነቱ በጸረ ኢትዮጵያነቱ በጸረ ህዝብነቱ በውሸታምነቱ በህዝብ ንቀቱ አቻ ያልተገኘለት ፈላጭ ቆራጭ መሆኑ ዛሬ ክርክርን የሚያስከፍት ጉዳይ እንዳልሆነ ተግባሩም ሆነ አንደበቱ እየመሰከረበት ነው። በሺዎች የሚቆጠሩ አማራዎች በወለጋ በደራ በሸንኮራና አጣዬ መንግስታዊ መዋቅሮችን አሳታፊ ባደረገው ሁኔታ ከተፈጸመው ጭፍጨፋ በኋላ በርካታ ውሸቶችን በገጸ በረከትነት እየቀረበልን ይገኛል። ኮሎኔሉ በንጹሃን ደም ሰክሯል። የማርያምን ጸድቅ የሰረቀ ሳይጠይቁት ይለፈልፋል እንዲሉት አይነት የባጢቆቱን መቀባጠር ጀምሯል። የብልጽግና ፓርቲ አለ ኮሎኔሉ ከሰሞኑ ወደ መድረክ ብቅ ብሎ በኢትዮጵያ ምድር አቻ ያልተፈጠረለትና ያልተገኘለት ፓርቲ ነው አለ። በህዝባዊና አገራዊ ራዕዩ እንዲሁም የፖለቲካ ፕሮግራሙ ከማንም የማይወዳደር ነው አለ። ኢራፓንና መይሶንን ጨምሮም አከለበት። እውን ይሄ የኢትዮጵያን ህዝብ ንቀት ካልሆነ በስተቀር እንደዚህ ይባላልን? ጥያቄያችን ነው። የህዝብ ንቀቱ ወጥሮት ከሆነ ደግሞ በቀጥታ አሁን እኔ ለእናንተ አንሸነውን ብሎ ድንቆሮች ናችሁ ቢለን የተሻለ ነበር። እንደ ኢትዮጵያ ህዝብ የዛሬው አረዳድ ከሆነ አብይ ብልጽግና ብልጽግና አብይ ሆኖ የአንድ ፈላጭ ቆራጭ ፓርቲ መሆኑን ያውቃል። በእርግጥም የኮሎኔሉን አቻዎች በዚህ ዘመን ካሉት ፈልጎ አቻ ማግኘት ይከብዳል። ወደ ቀድሞዎቹ የዓለማችን መጥፎ ገዢዎች የጀርመኑ ሂትለር፣ የደቡብ አፍሪካው ፒተር ቦታ ወይም የኡጋንዳው ኢዲ አሚን አቻዎቹ ናቸው ይባል እውነቱ እንጂ ሐሰትን ወይም ግነትን መናገር ሊሆን አይችልም። ኮሎኔሉ በዚህ ብቻ አላበቃም። እንደ መሪ የሚናገረውንና የማይናገረውን መምረጥ አለመቻሉን የተመለከቱ በርካታ ሰዎች ሰውየው ከሀገርና ከህዝብ ይልቅ ለግል ስልጣኑ ተጨናቂ በመሆኑ የጭንቅላቱ ብሎኖች እየተነቃነቁ ወጥተዋል የሚሉትን በግሌ ላለማመን እየከበደኝ መጥቷል። የኮሎኔሉ የተለመደ የህዝብ ንቀቱንና እብሪቱን እንዲሁም የፖለቲካ ድንቁርናውን ያሳየበትን አጉራ ዘለል መልእክቱን ያዳመጡ ወገኖች አሁንስ ወጥረገጠ ሲሉ ተደምጠዋል። ኮሎኔሉ ወደ መድረክ ብቅ ብሎ የወቅቱ የአገሪቱ ተጨባጭ ሁኔታ የግድ ከሚለው የሽግግር መንግስት ምስረታ ጥያቄ ላይ ሲያብስ ተደምጠዋል። የሽግግር መንግስት ምስረታ ጥያቄ ከንጉሱ ውድቀት ጀምሮ ለ50 ዓመታት ተጠይቋል። ጥያቄዎቹም አሉ ሲል አፈዘ። ከዚያም የሽግግር መንግስት መንግስታዊ መዋቅሮችን ማፍረስ ብቻ ሳይሆን ሀገርንም ማፍረስ ነው ሲል ያብየን ወደምየን እንዲሉ አፈዘበት ተሳለቀበትም። ኮሎኔሉ በዚህ የሽግግር መንግስት ምስረታ ጥያቄን በማጣጣል ላይ ብቻ አላቆመም። የሚቃወሙኝ ሁሉ ቀበሌ እንኳን መርተው አያውቁም ሲል የፖለቲካ ጨቅላነቱንም ነገረን። ለኮሎኔሉ ለጊዜው ለዚህ ጨቅላ አባባሉ የተናገረው ሁሉ አዋቂ ዝም ያለው ሁሉ ማህይም አይምሰል ተማለት ያለፈ ሌላ የምለው የለኝም። የሽግግር መንግስት መስራታት ያቄ አው 50 አመታትን አስቆጥሯል። ከንጉሳዊው አገዛዝ ውድቀት ዋዜማ አገራቸውንና ህዝባቸውን በሚጠሉ ሳይሆን በሚያፈቅሩ ብርቅዬ የኢትዮጵያ ልጆች የተነሳና በህዝብ ውስጥ የሰረጸና ህዝብን ዳር እስከ ዳር ያነቃነቀ የህዝብ ጥያቄ ነበር ዛሬም ነው። የሽግግር መንግስት መስራታት ያቄ በዚያን ዘመን የተነሳው የወቅቱ ያገሪቱ ተጨባጭ ሁኔታ የግድ የሚለው ስለነበር ብቻ ነው። በንጉሱ አገዛዝ ዘመን ያገሪቱ ህዝብ መለከታዊ ኃይል ነኝ በሚል አገዛዝ የተተበተበ ስለነበረ ንጉስ አይከሰስ ሰማይ አይታረስ በሚል ኋላቀር አስተሳሰብ የተሸበሰ ስለነበር ኢትዮጵያ የጥቂት መሬት ከበርቴዎች አገር ስለነበረች ብዙዋን ህዝብ ድሃና የባለርስቶች ጽፈኛ ስለነበር የዲሞክራሲ ባህልና ዲሞክራሲ በራቸው የተከረቸመ ስለነበር ሐሳብን በነጻነት የመግለጽ የመናገር የመጻፍ የመሰብሰብ የመደራጀት ዲሞክራሲያዊ መብቶች እግድ የተጣለባቸው ነበሩ። ወደ ዲሞክራሲና ዲሞክራሲያዊ ባህል ግንባታ ወደሚደረግ የስር ነቀል ለውጥ ለመድረስ በሽግግር መንግስት መስረታ ሂደት ውስጥ ማለፍ ወቅቱ የግድ የሚልበት ጊዜ ነበር። እንደ አለመታደል ሆኖ ፋሽስታዊው ደርግ 120 የበላይና የበታች ወታደራዊ ሹማምንቶች በዙሪያው ኮልኩሎ የለውጥ ሐዋርያዎቹ እኛንን ብለው በመሳሪያ ኃይል የን ህዝባዊ ጥያቄ ያክሽፈው የኢትዮጵያ የዛሬው አስከፊ ገጽታ ከዚህ ውጥንቅጥ ውስጥ እንዲገባ ካደረጉት በርካታ ምክንያቶች ውስጥ ጥንስሱ ከዚህ የጀመረ ነበር። ለዚህ ነው ኮሎኔል መንግስቱና አገዛዙ የለውጥ ሂደቱን በማጨናገፍ ለዘመኑ ዘረኞችና ጸረ ኢትዮጵያ ኃይሎች ሁኔታዎችን አመቻቸላቸው እየተባለ የሚወቀሰው። ይህ መጥፎ የታሪክ ድግግሞሽ በ1983 ዓመተ ምህረት ወያኔ ወአዴን ኦዴድና ደሂዴን የትኛውንም ተቃዋሚ ኃይል የሀገር ሽማግሌዎችን የሃይማኖት አባቶችን የሙያ የሲቪክ ማህበራትን ወዘተ ሳያሳተፉ ብቻቸውን የሽግግር መንግስት መስርተናል ብለው ስህተቱን ደገሙት። በ2010 ዓመተ ምህረት ኮሎኔሉ የድርጅቶቹን ስም ብቻ በመቀየር ራሱን ካደራጀ በኋላ የምን ሽግግር ነው እኔው አሻግራቸዋለሁ እንጂ ብሎ ለሶስተኛ ጊዜ ስህተቱን ደገመው። ለዚህ ነው የግማሽ ምዕት ዓመታቱ የኢትዮጵያና የዜጎቿ ጉዞ ከድጡ ወደ ማጡ ነው የሚባለው። ለዚህ ነው አሻሮ የምትበላው አይጥ ብትሄድ ብቅል የምትበላው አይጥ መጣች ከሚሉት አባባል ጋር የ50 ዓመታቱን የኢትዮጵያንና ኢትዮጵያውያንን ጉዞ ብዙዎች የሚያመሳስሉት። ዘር ቆጠራንና ዘረኝነትን እንዲሁም ጥላቻን አንግሰውበታል። ሰብአዊና ዲሞክራሲያዊ መብቶች ተቀብረዋል። ሐሳብን በነጻነት መግለጽ የማይታሰብ ሆኗል። መሰብሰብ መደራጀት ደብዛው ጠፍቷል። አትግደሉን የማለት መብት እንኳ ታግዷል። በህይወት የመኖር መብት ደብዛው ጠፍቷል። ዜጎች እንደ እንስሳ በማንነታቸው ይታረዳሉ፣ ይገደላሉ። የህግ ከለላ እንዳይረግ የህግ የበላይነት ተደፍጥጧል። መንግስት የመንግስትነት ባህሪው ወደ መንግስታዊ ሽብርተኝነት ተቀይሯል። በዚህም በምድር ላይ የተወገዘውንና ትልቁ የሚባለውን ጄኖሳይድ ወይም የዘር ፍጅት ፈጻሚና አስፈጻሚ ሆኗል። ይህን ቅጣምባሩ የጠፋ ያገራችንን ሁኔታ በመለወት የኢትዮጵያ ልዕልና እና የዜጎቿን ህልውና ማስጠበቅ ወደሚቻልበት ዴሞክራሲያዊ ስርዓት ለመሸጋገር ከ1966 ዓመተ ምህረት በበለጠ በዛሬው ጊዜ የሁሉን አሳታፊ የሽግግር መንግስት መስረታን ወቅቱ ግድ የሚለው መሆኑን ሁሉ ኢትዮጵያዊ በውል ሊያጤነው ይገባል። የሽግግር መንግስት መስረታ በዛሬው ጊዜ እንደ ኮሎኔሉ የሚፈዝበት ወይም የሚቀለድበት ጉዳይ አይደለም። ስለጠሉት ወይም ስለፈሩት ይቀር የሚባል ጉዳይ አይደለም። በተባበረ የህዝብ ትግል እንጂ በልመና የሚገኝ አለመሆኑንም መረዳት ይገባል። የኢትዮጵያውያን የዛሬው የትግል አቅጣጫ ሊመነጭ የሚገባው እያንዳንዱ ኢትዮጵያዊ አገሩን፣ ሰብእናውን፣ ቋንቋውን፣ ሚስቱንና ልጆቹን የሚያፈጥረው ከዓለም ሁሉ የተለዩ ሆነው ሳይሆን የራሱ በመሆናቸው ነው ከሚለው ትልቅ አባባል መሆን አለበት። ታዲያም እያንዳንዱ ኢትዮጵያዊ ለሀገሩ፣ ለክብሩ፣ ለነጻነቱ፣ ለወገኖቹ ህልውና መክፈል የሚገባውን መስዋዕትነት ሁሉ ለመክፈል ራሱን ማዘጋጀትና ወደ ትግሉ በመግባት ሁሉን አሳታፊ የሽግግር መንግስት መስረታን በትግሉ ማዋለድ አለበት። ሁሉን አሳታፊ ለሆነ የሽግግር መንግስት መስረታ ለምን እንታገለታለን? ለምንስ ኢትዮጵያና ልጆቿ ህልውና ማስጠበቂያ ነው ይባላል? ለምንስ ወደ ዲሞክራሲያዊ ስርዓት መሸጋገር ያድልድይ ተባለ? ለምንስ ወቅቱ ግድ ይለዋል ተባለ? ለሚሉ ጥያቄዎች ምክንያቶቹን እንደሚከተለው ላቀርባቸው እነሆ። አንደኛ፣ የኢትዮጵያ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ችግሮች አምባገነንና ዘረኛ በተፈራረቁ ቁጥር ይበልጥ እየተጠላለፉና እየተወሳሰቡ መጥተዋል። ይህ የአንድ ፈላጭ ቆራጭ አገዛዝ ለረጅም ጊዜ መንሰራፋት በርካታ ችግሮችን ቀፍቅፈውብናል። ተወደደም ተጠላም እነዚህን የተጠላለፉና የተወሳሰቡ ዘርፈ ብዙ ችግሮችን አንድ የፖለቲካ ድርጅት ብቻውን የሚፈታቸው ባለመሆናቸው አካታችነትንና አሳታፊነትን መርህ ባደረገ ሁሉን አሳታፊ የሽግግር መንግስት መስረታን የግድ የሚል መሆኑን መረዳትና ማጤን ይገባል። ሁለት፣ የአውራ ፓርቲ ወይም የአንድ ፓርቲ ነጋሲነት ጸረ ዴሞክራሲ መሆኑን እንደተጠበቀ ሆኖ በተለይ በኢትዮጵያ ሀገራችን ዴሞክራሲና የዴሞክራሲ ባህል ባፍጢሙ እንዲደፋ አድርጎታል። ዴሞክራሲና የዴሞክራሲ ባህል ማለት አንድነትና ልዩነትን በመቻቻል ጥበብ ለሀገርና ለወገን የተሻለ ለውጥ ለማምጣት የሚከድበት ጎዳና ነው። በግማሽ ምዕተ ዓመታት የኢትዮጵያ አገዛዞች ታሪክ ውስጥ ኢሰፓ ለ17 ዓመታት፣ ኢህአዴግ ለ27 ዓመታት፣ ብልጽግና ለ4 ዓመታት በገዥነት ሲቆዩ የአካታችነትና የአሳታፊነት በርን ከርችመው ነው። ይህ አይነት አገዛዝ ጸረ ዴሞክራሲ ተብሎ ብቻ የሚቀር እንዳልሆነ ከኢትዮጵያ ተጨባጭ በርካታ ድምዳሜዎችን መዘርዘር ይቻላል። ድምር ውጤቱ የኢትዮጵያ ሀገራችንና የልጆቿን ህልውና ከጥያቄ ውስጥ እስከ ማስገባት ደርሷል። ከሀገርና ከህዝብ የበለጠ ምንም የለምና ሀገራችንን ከጥፋት ህዝባችንን ከእልቂት መታደጊያው ብቸኛው አማራጫችን የሽግግር መንግስት በአስቸኳይ መመስረት መሆኑን ወቅቱ ይናገራል። ሶስተኛ፣ በሀገራችን ኢትዮጵያ እጅግ የተዛባና ፈር የለቀቀ የቅራኔ አፈራረጅ በስፋት ተንሰራፍቷል። መረን እየለቀቀ መጥቷል። ከቅራኔ አፈራረጅ ላይ የሚፈጠር ስህተት መፍትሄ የሚባለውም የተሳሳተ እንደሚሆን የኢትዮጵያ ሁኔታ ቁልጭ አድርጎ ያሳየናል። እንዳለመታደል ሆኖ በኢትዮጵያ የተፈጠሩ የብሔር ብሔረሰብ ድርጅቶች የችግሮች ሁሉ ፈጣሪ የሆነው ጨቋኝ አገዛዝን ወደ ጎን ትተው ህዝብን ጠላት ብለው መፈረጃቸው አሳፋሪም ትልቅ ስህተትም ነው። ይህ ደግሞ የራሳቸውንም ዓላማና ትግል ከዲሞክራሲ መርህ ጋር እንዲጣረስ ወይም እንዲጋጭ አድርጓቸዋል። ሀገራዊ አመኔታንም አሳጥቷቸዋል። የኦሮሞና የትግራይ ጠባቦችን ጸረ አማራ ሆኖ መሰለፍን በአስረጅነት መጥቀስ ይቻላል። እነዚህ የቅራኔ አፈራረጃቸው መሳሳትና ትክክል አለመሆን ብቻ ሳይሆን መፍትሄ ብለው የወሰዱትና እየወሰዱት ያለው እርምጃ ራሳቸው ከብሔር ብሔረሰብ ታጋይነት ይልቅ ወደ ጄኖሳይድ ወይም የዘር ፍጅት ፍጻሜነት ቀይሯቸዋል። ይህ ተግባር አገዛዙንም ይጨምራልና የሽግግር መንግስት መስረታውን የግድ ማለት ብቻ ሳይሆን በአጣዳፊ መሆን እንዳለበትም የግድ ይላል። አራተኛ፣ ይህ በጎሳና በብሔረሰብ እየተቧደኑ ስልጣንን በወርተረኝነት መቀራመት አናሳ በሚባሉ ጎሳዎችና ቡድኖች ላይ እየደረሰ ያለው መዋጥ፣ መጨቆን፣ የስነ ልቦና ጫና እንዲሁም ድፍጠጣ መዘንጋት በአስቸኳይ መቆምና መገታት ያለበት ሁኔታ ነው። ኢትዮጵያ የኦሮሞ፣ የትግሬው ወይም የአማራው አገር ብቻ እስክትመስል ድረስ በአናሳዎች ላይ እየደረሰ ያለው ጭቆና በስቷል፣ አስከፊም ሆኗል። እነዚህ አናሳ የሚባሉ ዜጎች ዴሞክራሲያዊ መብቶቻቸው ሊከበሩና እውን ሊሆን የሚችለው የዴሞክራሲ ስርዓት መሸጋገሪያ ድልድይ የሆነው የሽግግር መንግስት ሲመሰረት ብቻ ነው። አምስተኛ፣ ኢትዮጵያ እየደረሱባት ካሉ በርካታ ጉዳቶች ውስጥ የሰብአዊ ሀብት ውድመት በግንባር ቀደምትነት ተጠቃሽ ነው። ዛሬ ሁሉም መንግስታዊና የግል ተቋማት በተንሰራፋው ዘረኝነት ሳቢያ በዘርና ጎሳ በሚመለመሉ ደናቁርቶች የተሞላ ነው። ከዚህ አይነት የሰው ኃይል ዓለም አመዳደብና አመላመል እድገትና ልማት ይገኛል ተብሎ አይታሰብም። ዴሞክራሲና የዴሞክራሲ ባህል በሁሉም የልማትና አገልግሎት ሰጭ ተቋማት ውስጥ መሬት እስካልረገጠ ድረስ ስራና ሰራተኛ የሚገናኙበት መንገድ ዝግ ነው። ችሎታ፣ ልምድ፣ ብቃት፣ ስነ ምግባር ብቸኛ መስፈርቶች አድርጎ ከማይጠቀም ተቋም ውድቀትን እንጂ እድገትና ልማትን ማግኘት አይቻልም። ዛሬ በሀገራችን ተጨባጭ ሁኔታ ስራና ሰራተኛ ድልድል ከደቡብ አፍሪካ አፓርታይድ በነጮችና ጥቁሮች መካከል ከነበረው ግንኙነት የተለየ አይደለም። ይህን ለመቀየር ዴሞክራሲ መንግስትንና ዴሞክራሲያዊ አሰራርን በአገሪቱ ማስፈን ጊዜ የማይሰጠው ጉዳይ ከሆነ ከራርሟል። የሽግግር መንግስት መስረታን የግድ ከሚሉ በርካታ ሁኔታዎች ውስጥ የሰብአዊ ሀብት ላይ የተፈጸመ ያለውን ግድያና ጭቆና ማስቆም የሚችል አሰራርን አዋላጅ ስለሚሆን ነው። ስድስተኛ፣ በስልጣን ያለው ኮሎኔል ማን ነው? ምንስ እያደረገ ነው? የሚሉ ጥያቄዎች ሲነሱ የኮሎኔሉን መወገድና በሁሉን አሳታፊ የሽግግር መንግስት መስረታን ወቅታዊነትና ተገቢነትን ያመለክተናል። ኮሎኔሉ በኢትዮጵያ ህዝብ ይሁንታ ወደ ስልጣን የመጣ ሳይሆን በባዕዳን ድጋፍና ግፊት መሆኑ ብዙ ተብሎበታል። በዚህም ኮሎኔሉ ጸረ ኢትዮጵያና ኢትዮጵያዊነት ሆኖ የተፈጠረ ነው። ኮሎኔሉ ዘረኛ ከመሆኑ በተጨማሪ መንግስታዊ መዋቅሮችን ለመንግስታዊ ሽብርተኝነትና ለጄኖሳይድ ወይም የዘር ፍጅት መፈጸሚያ ያደረ የሰውነት ባህሪውን አራግፎ የጣለ አውሬ ነው። ኮሎኔሉና አገዛዙ እንደፈጸሟቸው ወንጀሎችና የዘር ፍጅት ተግባራት ከሆነ 4 ዓመታት ቀርቶ ለአንድ ሳምንት በስልጣን መቀመጥ የማይገባው ልፍስፍስና አረመኔ አገዛዝ ነው። ኮሎኔሉ ለኢትዮጵያ የማይመጥን ወራዳ ነው። ሁሉን አሳታፊ የሽግግር መንግስትን ወቅታዊና አጣዳፊ ከሚያደርጉት ተጨባጭ ሁኔታዎች ከኮሎኔሉ ጸረ ኢትዮጵያ እና ጸረ ህዝብ ባህሪውና ተግባሩ የሚመዘዝም በመሆኑ ነው። አላዋቂ ሳሚ እንዲሉ ኮሎኔሉ ከሰሞኑ ወደ መድረክ ብቅ ብሎ የሽግግር መንግስት አገር ያፈርሳል እያለ ሲዛበት ያማል። እርግጥ ነው የሱን የኦሮሞማ ኢትዮጵያ ሊያፈርስ ይችላል። የኢትዮጵያውያን ኢትዮጵያን ግን ይታደጋል እንጂ አያፈርስም። ሁሉን አሳታፊ የሽግግር መንግስት ምስረታ በልመና ወይም በመለማመጥ ከማንም የሚገኝ አይደለም፣ በሁሉም ኢትዮጵያዊ የተባበረ መራር ትግል እንጂ። ስለዚህ እንተባበር፣ በህቡ እንደረጅ፣ እንታገል፣ ያለ ጥርጥር እናቸንፋለን።
አድማጮቻችን በማስከተል ህይወት አሰፋ የላኩልንን ጽሑፍ የመጀመሪያውን ክፍል እናሰማለን። ለከት ያጣ የዋህነት ውሎ አድሮ ጅልነት። ከህይወት አሰፋ ክፍል 1።
እየታያለውን ፍርጥርጥ ያለ ዑነታ በመሸፋፈን ከመንጋሹ ማምንቱና ተከታዮቻቸው አፍ እየነጠቁ አሪዮሳዊ አስተምህሮታቸውን በረከሰ ህሊናቸው ዘርተው መከራ ሲያፋጭዱን የኖሩ ብዙዎች ነበሩ። ነበሩ የሚለው አገላለጽ ግን አሁን ላይ የሉም ለማለት የታሰበ እንዳልሆነ አድማጭ እንዲገነዘብልኝ ይፈልጋለሁ። የተባለውን ብቻ እንደ ውሻ አንጠልጥለው የህዝብን አመለካከት ሲያዛቡና ለትግል እንቅፋት ሲሆኑ ደከመኝን ፈጽሞ የማያውቋት እንደነበረ ስንታዘብ የኖርነው ክስተት ሲሆን ይሄን ሐሳቤን እያሰፈርኩ እስካለሁበት ጊዜ ድረስ ችግሩ ተባብሶ የቀጠለ መሆኑን ማንም ያጠዋል ብዬ አልገምተም። ጨለማ ነው ሲባሉ ነግቷል የሚሉ ህሊና በዚሮች የረከሰው ህሊናቸውን ከኋላ አስከትለው በልቶ የማይጠረቃው ተውሳካም ከርሳቸውን ደግሞ በየመምሪያው ቢሮ ውስጥ ልናይ ስንገደድ ከመገረም አልፎ ትዝብታችን ወሰን እንደማይኖረው ከወዲሁ መናገር ይቻላል። አምሯቸውን ሸጠው ኑሯቸውን በመልጃና በመታየ የመሰረቱት የዘመኑ ተረኛ ምስለኔዎች ኦሮሚያ ምድር ላይ ሆነው የማይፈጽሙት በደል አለ ማለት ከቶንም አይቻለም። ርካሽነትና ወደድባይነት ጥግ ደርሰው ግልብ በሆነ ማንነቱ ሲጸርጹ እንደነዚህ አይነቶቹን የህዝብ ነቀርሳዎች ማየቱ ደግሞ የተለመደ የየዘመናት መገለጫ ለመሆን ይደረሰበትን ማጋጣሚ አልጠፋም። ከ50 አመታት በላይ ተቆራኝቶን የኖርነው ይህ ክፉ ልማድ የህዝብን ትግል ያሽመደመደ ነጻነት እንደ ሰማይ እንዲርቀን አድርጎ ኢትዮጵያ ምድር ላይ ጥቂቶች ነጭ ለባሽ ሆነው የኖርበትን ስናስብ ዛሬም ቢሆን የጭንቅላት ድክመት ባላቸው ድውያን እየተገዛን መሆኑን ሁሉም ይስማማበታል ብዬ አምናለሁ። ለህዝብ ደንታ የሌላቸውም ጥፍራም ያገር ሹማምንት ብልግናቸው እየዳበረ መጥቶ በህዝብ ላይ ደባ የሚፈጽም አረመኔ ቡድን ወሮን ያለ መሆኑን ከወያኔ ኦነጋውያንና አጫፋሪያቸው በቀር ሌላው ይህን ሀቅ ያጠዋል የሚል እምነት የለኝም። የሚሾሙትንና የሚሽሩትን የማያውቁ የወሬ አበጋዞች በነገሱበት አገር ላይ ምሁራኑና አገር ወዳዱ ዜጋ እየተገፋ በመተኩ ደናቁርት ካድሬ ቀመሶች የተሰገሰጉባት ኢትዮጵያ ለመሆን በቅታለች ለማለትም ያስችላል። አማራ ክልል ተብየው በጦርነትና በረሃብ እየተናጠ ባለበት ሰዓት ኦሮሚያና ሌሎች አጎራባች ክልሎች ላይ ደግሞ በደሉ አንድ አይነት የሆነና ይዘቱ ወጥነት የሌለው የሀገር ሀብት ምዝበራ እየተጧጣፈበት መሆኑን በቅርበት የሚታዘቡ ሁሉ የሚናገሩት እውነታ ነው። ያልተማሩ አባቶቻችን ያቆዩዋትን ሀገር የተማሩ መሃይምናን አጠፏት እንደተባለውም ከአቶ ወይም ከሻለቃና ከኮሎኔል ያልዘለሉ ጥፍራም ግለሰቦች ዙፋን ላይ የወጡ ከነርካሽ ጀሌዎቻቸው ጋር አገር ማውደማቸውን እያየ አላየውም ለማለት የሚቃጣው ዜጋ ካለ ለእንዲህም ያለው ስም ለመስጠት ብዙ አለመጓዝን ይጠይቃል። ህዝብ እውነታውን አውቆ የሐቅ ጎዳናን እንዳይከተል በማሰብ ከአምባገነን መሪ በላይ አምባገነን ሆነው የተጣመመ መንገድ ሲመሩ የኖሩ ተማርን ባይ ባዶ ፕሮፌሰሮች እንደ ድሮ ሁሉ ዛሬም እንዳሉ ወደ ትምህርት ሚኒስቴር መስሪያ ቤት ጎራ ላለ ዜጋ ሁሉ ምላሽ እንደማያጣ ነው። መንግስቱ ኃይለ ማርያምም ሆነ መለስ ዜናዊ፣ ኃይለ ማርያም ደሳለኝም ሆነ ባለ ንግርቱ ዶክተር ያለን እና ይሄን የመሰለውን የህዝብ በደል ሲፈጽሙ ከረከሱ የሳውዲ ቀመስ ቱጃር ኢትዮጵያኖች ላይ ከላይ እንደጠቀስኩት ተማርን ባይ ቀለመ ከንቱ ምሁራን ተብዮች ጋር ሆነው እንደነበርና እንደሆነም በዚህ ሐሳብ የሚስማሙ ብዙዎች ይሆናሉ ብያምናለሁ። አይ ስህተት ነው የሚለኝም ካለ ፕሮፌሰር እንድሪያስ እሸቴንም ሆነ ፕሮፌሰር ይሳቅን አሊያም ዶክተር ፕሮፌሰር ብርሃኑ ነጋና ይሁዳው ልደቱን መጠየቅ ይቻላል። የህዝብን ትግል አመድ አድርገው ስንቱን ዜጋ ካስጨረሱ በኋላ መዳረሻቸውን ትምህርት ሚኒስቴር ህንጻ ላይ ለማድረስ ከሆነም ወንበሩ ሰው አለበት ልንላቸው እንወዳለን። ስልጣን በወጉና በቅጡ ተይዞ አግባብ በሆነ ቦታ ላይ ካልተቀመጠ መግማማቱን ሰበብ አድርገው የበሸቀጡ የእኩያን ስብስቦችን ያከማቸና ሲግማማ ይኖራል ማለት ነው። ሰው ገድሎ በመኪና ያስጎተተን አረመኔ ግለሰብና ደም ጠጥተው አልጠግብ ያሉትን ያጋንን ጭፍሮች ለፍርድ በማቅረብ ፋንታ ምህረት አድርጌያለሁ ተብሎ የሚቀለድባት ምድር ላይ የኖር ለመሆናችን የሚጠፋው ካለ እግዚአብሔር ይሁነው ብያለሁ። የሚፈሰው ደምና እንባ ዋጋ እያጣ መምጣቱ ከበስተጀርባው ባዕዳንን ጨምሮ ከላይ እንደገለጽኩት መዳረሻቸውን በቅጡ የማያውቁት ልክስክስ ምሁራን ተብዮችና መስመሩ የጠፋብን ድንጉጥ የህብረተሰብ ክፍሎች እየበዛን የመጣን ስለመሆኑ የብዙዎቻችን ደንታቢስነት ይናገራል። ይህ አይነቱ የልማድ ቆፈን መከራችንን በማስረዘም የምንከፍለውን የስቃይ ግብር ካለመጠን ጭኖብን ልንሸከመው ከማንችለው ደረጃ ላይ ደርሰናል። ብዙዎቻችን ግራ ተጋብተናል። የፍርሃት ቆፈንም የከበበን ስለመሆኑ አምባገነኖቻችን ራሳቸው ሊመሰክሩብን በወደዱ ነበር። ነገር ግን በራሳቸው ላይ መመስከርን ይጠላሉና አያደርጓትም። በፍርሃት ተንጦ መከራ ላይ የወደቀ ህዝብ ደግሞ ማገገሚያ የለውም ብቻ ሳይሆን እድሜ ልኩን እየበረገገና እየተሸበረ ይኖራል ማለት ነው። ይህ ብቻም አይደለም። ግራ ተጋብቶ በሽብር ውስጥ ያለ ህብረተሰብ ሳይወድ በግዱ በአምባገነኖች ሰንሰለት ተጠፍንጎ በአስማት እንደተያዘ ሁሉ ደንዝዞ ይኖራል ለማለትም ያስገድደኛል። ይሄ ደግሞ የአምባገነኖቻችን ዋናውና አብዩ መሳሪያቸው በመሆኑ መንግስተ ሰማያትን የጨበጡ እስከሚመስላቸው ድረስ ይፈነጥዙበታል። ቀንጃበሬውን በመሸጥ ትንሽ እህል ሸምቶ ህይወቱን የሚያቆየውን ድሃ አርሶ አደር በማሸማቀቅና በማወናበድ የአራት ኪሎውን ዙፋን ለማቆየት የሚደረገው ሩጫ ገዢ ግለሰቦች ይለዋወጡበት እንጂ የአሮጌ ስርዓት ወራሽነቱ ሳይነካ እንዳለ መኖሩን የሚያረጋግጥ ነው። ይባስ ብሎ ደግሞ እንዳይን ብሌኑ የሚያያትን የአያት የቅድመ አያቶቹን ምድር ጦር አምርተው ሲገድሉትና ሲያስገድሉት መሰንበታቸው ከዚህ ህዝብ እጅ ያልበሉና ያልጠጡ ይመስል ፍጹም አረመኔዎች መሆናቸው ነው። አረመኔነት ከተነሳ ደግሞ የአረመኔነት መደቡ ይለያይ እንጂ መጠንና ይዘቱ ተመሳሳይነት ያለው ሆኖ መዳረሻው ከዚሁ ካልታደለው ህዝብ ላይ መሆኑ ሁሉንም ያስማማል ብዬ እገምታለሁ። ርካሽ ምሁራንና ካድሬዎች የልዩ ጥቅመኞችና ለሀገር ደንታ የሌላቸው የየመስሪያ ቤት የመንግስት ተቀጣሪ ሰራተኞች ከሀገር አጥፊዎች ጋር በጋራ መሆን ያመጣብን ጣጣ ይህ ነው ላለመባሉ ብዙ ማስረጃዎችን መጥቀስ ይቻላል። አገር ስትሸጥ ከትርፉ የሚካፈሉ የሚመስላቸው እነዚሁ ሽንፍላ የህዝብ ክፍሎች የእናትና የአባትን ምድር ገበያ አውጥቶ ለመሸጥ በሚደረገው ሽሚያ ላይ ወፍራም ገመድ ይዘው ሲጎትቱ መታየታቸው ምን ያህል ሀፍረተ ቢስ እንደሆኑ መታዘብ ይቻላል። ከ1966ቱ የአብዮት ፍንዳታ ዋዜማ ጀምሮ ለሚያከብሯት አገራቸው ውድ ደም እያፈሰሱ የተሰውት እንቁ ታጋይ ዜጎቿ እየተረሱ መዳረሻቸውን በማያውቁ ደንባራ የቄሮ መንጋዎች ስትታመስ መቆየቷ ለግድየለሽነታችን ዋጋ እየከፈልን መሆናችንን ልናጤን ይገባል። የዘፈን ዳርዳሩ እስክስታ ነው እንደሚባለው አይነቱን ሆነብኝና ትንሽ መንደርደሪያ መሳይ አቀረብኩ እንጂ የዛሬው መጣጥፌ የሚያጠነጥነውስ በራሳችን ችግር እየመጣን ባለው መከራ ላይ ነው። ቢቀሰቀሱን የማንነቃ አውቆተኞች ሆንና በራሳችን ችግር ለራሳችን የተረፈ መከራንም ስንሸከም የኖር ያንዳች አዚም ነገር ተጠቂዎች ሆነናል። በከበርቴው ስርዓት ይኖር ከነበረው ህዝብ ወኔ ባነሰ መጠን ለአደናጋሪዎችና ለቱልቱላ የብልጽግና መደዴ ካድሬዎች እጅ ሰጥተን ወኔያችንን የሸጥ ብዙዎች መሆናችንን ሌላ ነጋሪ አካል ፍለጋ ሳንሄድ ራሳቸው ብልጽግናዎች ይነግሩናል። ከስረ መሰረቱ በፖለቲካ ባለመገንባታችን ምክንያት የመጣው ሁሉ እስኪበቃው ድረስ ተጫውቶብን ሲሄድ ሌላ ወንጀለኛን ደግሞ ለመቀበል የክት ልብሳችንን መልበስ ልማድ አድርገነዋል። ምን ያህል እንደሚያሳፍርና እንደሚያሸማቅቅ ደግሞ የታዘቡን ሁሉ ይነግሩን ይችላሉ። ከላይ ለመጥቀስ እንደሞከርኩት ህዝብ ከተሸበረና ከተደናገረ ነገሩ ሁሉ ያበቃለታል ማለት ነው። ለአምባገነኖችና ለሰረኛ ቡድኖች ሰርግና ምላሽ ሆኖ አሁን ላይ የብልጽግና ወሮበላዎችና ጀሌዎቻቸው እንደሚጫወቱብን ሁሉ ነገ ለሚመጣውም ሌላ ተረኛ ሀገር አጥፊ መሰረትን ይጥላል ማለት ነው። ይሄም ምናልባትም ከነኚህ አረመኔዎች ከተረፍን ማለቴ ነው። ሰዎቹ በልተን እንሙት በሚል መንፈስ የተሞሉ ስለሆነ ታጥቀን ካልተነሳን በስተቀር አገሪቱን ጃፍት እንደገባበት የዱባ ጓሮ አድርገው እኛንም ለወሬ ነጋሪ ሳያስቀሩ እንደሚፈጁን ቄሮዎችንም ሆነ የሸኔ መንጋዎችን መጠየቅ ይችላሉ። የሰው ልጅ ውድ ህይወትንና የአገር ሀብትን ከመገበር ሌላ ምን ስጦታ እንዳለ ባላውቅም ከአምሳ ዓመታት በላይ እልፍ አእላፍ የዜጋ ህይወት ተቀጠፈ፣ የአገር ሀብት ወደመ። የተረፈን ነገር ቢኖር እድገታችን የኋሊት ሽምጥ መጋለቡ ነው። ወጉ አይቀርምና ከፊተኞች ፊተኞች እንዳልነበርን ሁሉ آهن دگمو کالنیو چالنیوش لمون بکتنال یزی سلام سرتو دگمو ینیا لکتیاتا مولا ولنا حقن بکتو تگنزبن لنسانتا چل مواده قرطنیا علمونا چنو ممونیت نامت تلل یکل نبرتا چن ادرگن تاگای زیگا اسکیوت مسواس ندرس واگا سیکف انیا ایجافا نس یجگنا تاگای دگافیو چن سایکر سن نسدد اندنور لم کگونا چن خوانو سی تزبونی نورو هلو من نگری چلالو یام مالیخ اگری تو تسبو بمتا یا گزاز ورشین سبب بمشبرن بفرات لکفت تیزا مگارا ایت افانات مولون کودی هما تینن ይታይካል የታጋይደም በእኛም ላይ መጮህ አይቀርምና አገራት ፍየረገጠው ያለውን የወንድሞቻችንን ደም ለመርገጥ ባንደፍ ጥሩ ይመስለኛል እላለሁ ኢትዮጵያን ብለው በክብር የተሰው ሁሉ ዛሬ በወርደፍ ሊያፈርሷት እንደሚቃተቱት ነፍጣን ጎሎች ሳይሆን እጥብታቸው ለተፈጠረባት ቅድስት ምድራቸው ሲሉ ነፍሳቸውን ሰጡ እንጂ ሌላ ጉዳይ ይዘዋል መሆኑን የሚያውቅ ያውቃል ይከተላል ሳያስታውሽኝ ከህይወት አሰፋ ዚያማዶ አገር ዚያማዶ ሰፈር ከጉራንጉር መሬት ከዚያ ከፈረፈር ከጉድጓድ ከዋሻው ከቀበሮ ጎደ አለ ኃይለኛ ድምፅ ለህዝብ የነጎደ እጅግ አስገምጋሚ እጅግ የሚጓደድ የክረምት ብራቅ የሐምሌ ነጎድጓድ ካለት ግንብ የጠና ኃይለኛ ድምፅ አለ ቃሉ ባገር ናይቶ እርሱ ግን በጉድጓድ ውስጥ ሆኖ ያበራል ድምፁ ነጎድጓድ ነው ትንሣኤን ይጠራል ሳይ ቀርባለች አትሰናከሉ በርቱ ሲል ሰማሁት አበባይነ ሁሉ አዎ አብራሽ ተጣራች አምራ ከልቧ ወያቤት እንበላት እስኪ ረፍ ቀልቧ መቼም የርሷ ነገር ዞትር አይታክታት ጨለማው እስር ቤት ጉድጓዱ አይመክታት አሁንም ሀያል ነው የመንፈሷ ብርታት አዎ በደኑ አርባ ጉጉ አሶሳና ወተር ሀያል ነው የርሷ ድምፅ ይጣራል ዘወትር ልሳኑ ከባድ ነው ያቺ አበራሽ በርታ ሰውየው ጸግሽ ነው ይብላኝ ላላወቀው ድምፁን ቢያስ ይጣራ ግንብ እንኳ ይንዳል እንኳን የቤት ጣራ ያላወቁት ሞቱ ሳያውቁት ነካክተው ላይቀር ሲኦል ገቧት እርሱን ጉድጓድ ትተው እኔስ ከቤት አልኩት ጨርቁን አደግድጌ አበባይነ ሁሉ ዘሩ ጋር አድጌ ጸግዬ ልሳንህ አነቃኝ ቅኔህ ልቤ ገብቶ ዘምሮ አዘመረ በህብር ጎልብቶ ብዕርህ ኅብር ነች ቀለም አይወስናት ተራራና ጉድጓድ ወሰን አይከልላት ከቶ ጸግዬዋ ከምድር ነች ከሰማይ ከቶ ማንፈጠራት ብዕርህ አትነጥፍ ልሳኑ አይሰለቻት ማሻሻያ ትፈልግ ለበጣ አይሰለቻት ለንግግሩ እንደው አበራሽ አለቻት አበራሽ የኔ እህት ውስጤ ያመለከሽ ከቶ በልቤ ውስጥ በየትኛው አለሽ የትኛውን መረጥሽ ንገሪኝ በሞቴ የት ነው የተቀመጥሽ ሕያው ነው ጽናትሽ ትግልሽ ወሰን የለው ሺህ ሰራዊት መርቷል እርሱን ማንን በለው አዎ ማንን በለው ማንን በለው ስሙን ስመጣታልቻልኩም አበር የኔ መቤት ከቶን ያልደፈርኩም እልፍሺ ሰራዊት የመራ መብራትሽ አሁንም ጉድጓድስ ያዛል ጌትነትሽ ቃልሽ ያው ሆኖ ቋያት ኩሳት ነው ትልሽ ባገርገኖ እኔም ተከተልኩሽ ህይወት ቃሏን ሰጠች ከዚያ ስንታግልሳን መጭከቷ መለጠች ያዙሽ ታዙ ሞተው ሲኦል ገቡ በቶን ሰዓት አመድ ያው ተንገበገቡ አንቺ ግን አዎ አንቺ ግን ምስራቃዊት ጮራ የሰሜን ከዋክብት ውድ ኢትዮጵያዊት ነሽ የጭቆን ህዝብ ሀብት ስለዚህ አደራ የኔ እህት እኔን እንዳትረሽኝ ተረክቤሻለሁ የትንሣኤ አስታውሽኝ።